ደስታዬን የማካፍሎት
ሚስጥሬን የማውጋውት
ሲከፋኝ ልቤን የማጫውቶት ቤተኛው ነኝ።
ይህ ፕሮግራም ቤተኛው ነው።
ቤተኛ
ቆየትብላችሁ ያገኛችሁን አድማጮች በድጋሚ ጤና ይስጥልኝ። በመከታተል ላይ ያላችሁት ቤተኛ የሬዲዮ ፕሮግራም ነው። ሸገር ኤፍኤም 102.1 ላይ ነን። ይህንን የሁለተኛው ምዕራፍ የቤተኛ ዝግጅት ስፖንሰር አድርጎ በአክብሮት የሚያቀርብላችሁ አይፓስ ኢትዮጵያ ነው። እንደ ተለመደው ቁም ነገሮችን እንለዋወጣለን። ጆሮአችሁንም ቀልባችሁንም አውሶኝ ሶስና ተስፋዬ ነኝ። ሐሳብ አስተያየቶቻችሁን በተለመዱት የቤተኛ ስልክ መስመሮች በ0946349444 ወይንም በ0936803080 አጭር የጽሑፍ መልእክቶችን በመላክ አሊያም በመደወል አድርሱኝ። አመሰግናለሁ። ዛሬ በቤተኛ ፕሮግራም
ምንድነው የሚሆነው? አሁን ከዚህ ውስጥ ያለው ለወልድ እኔ እንዴት ምን ያደኩት?
ትንሿ ልጅ ያላሰበችው ፍጹም ያልጠበቀችው እርግዝና ተፈጥሮባታል። ለሶስት ተደፍራ
ጽንስን ማቋረጥን ለሰዎች ተደራሽ አለማድረግ ጽንሱ አይቋረጥም ማለት አይደለም። ጽንሱ ባልተፈለገና ደረጃውን ባልጠበቀ ሁኔታ ይቋረጣል ማለት ነው።
የሕክምና ባለሙያው ታሪኩን እያደመጡ ሙያዊ ትንታኔ እንዲሁም ስሜታቸውንም ጭምር ያካፍሉናል። ለመሆኑ ጽንስ ማቋረጥ ምንድን ነው? አይነቶቹስ?
በተለያየ ምክንያት ጽንሱ ሲቋረጥ በራሱ ጊዜ የመቋረጥ ሁኔታዎች አሉ። ሌላው የጽንስ ማቋረጥ ሂደት ደግሞ በሰዎች እርዳታ ጽንስን ማቋረጥ ነው።
ይህንንና ተያያዥ ጉዳዮችንም እንመለከታለን። አንድ ጥያቄ አንድ መልስ ዝግጅትም ሰዓቱን ጠብቆ ይቀርባል። ባለታሪካችን አሁን የ27 ዓመት ወጣት እንደሆነች ነግራኛለች። በልጅነቷ ከገጠር አዲስ አበባ መጣ። በሰው ቤት ሰራተኝነት እያገለገለች ትምህርቷን የማታ ትከታተል ነበር። አስገራሚ አሳዛኝ ነገር ደርሶባታል። ይህንን ታሪክ አብረውን እያዳመጡ ሙያዊ ማብራሪያና ስሜታቸውንም ጭምር እንዲያጋሩን የማህፀንና ጽንስ ስፔሻሊስት ሐኪም የሆኑትን ዶክተር እስክንድር ግዛውን ጋብዣለሁ። ዶክተር እስክንድር በአሁን ሰዓት በአዲስ መልክ በተቋቋመው በቢጂኤን የእናቶችና የህፃናት የህክምና ማዕከል ውስጥ እያገለገሉ ይገኛሉ። የማዕከሉ ሜዲካል ዳይሬክተርም ናቸው። ወደ ፕሮግራሙ ልውሰዳችሁ።
ቤት ውስጥ ጫታ ግንተው ሰውዩ ተቆጡ። ምንድነው ይሄ? ከየት መጣ? አንቺ ነሽ ወይ ምናምን ወንድ ታስገቢያለሽ ወይ አሉ። የሚስታቸው የእህት ልጅን ብቻ ዘመድ አለ፣ እሱ ነው ጓደኞቹ ጋር ይዞ የሚገባው። እዛ እሱ ነው ብዬ እውነቱን ተናገርኩ። ጥምድ አድርጎ ያዘ። ወይኔ እንዳይመታኝ ለአባባ ስለተናገርኩ ነው ብዬ በቃ በጣም ፈራሁት። ከዛ ትምህርት ቤት አንድ ቀን ስመለስኝ መብራት ጠፍቷል አካባቢው። የሩቅ ፖል ግን ጨረር ይታያል ነው ያለኝ። በቃ በሀዘኔታ የለም እንዳልፈራው ምንድነው ብዬ ስጠጋ አፌን ሲይዘኝና ሌሎች ሲተባበሩ ትዝ ይለኛል። ሁለተኛው ልጅ ያዛት ያዛት ሲባባሉ ብቻ እዛ ቤት የሚመጣው ልጅ ስሙን ሲጠራው ራሱ ትዝ አለኝ። ከዛ በኋላ ግን ራሴን አላውቅም። ትንሽ ቆይቼ ስነቃ ግን የመኪና ድምፅ ምናምን ነው የሰማሁት። እነሱ የሉ ሶስት መሆናቸውን አስታውሳለሁ። ሰውነቴን እንዳሰስኩ ጩቤ የሚነካ ይመሰለኝ፣ ቢላዋ ነገርም ያረዱኝ ነው ይመሰለኝ። እና የትኛውን አካል እንደተመታ እንኳን አላወቅኩም ነበር። በኋላ ነው እንደተደፈርኩ ያወቅኩት።
ከአገላለጿ ጀምሮ ከባድ የሆነ ሴቶች ላይ የሚፈጸም የጾታዊ የሆነ ጥቃት ማሳያ ነው። አንድን ሴት ያለ ፍቃዷ በጉልበት ጾታዊ ጥቃት ሲፈጸም ይሄ በእሷ ስብዕና ላይ ወደፊት በሚኖራት የህይወት ሁኔታዎች ላይ፣ ትዳር ላይ ሙሉ የሰውነቷን ክብር፣ ጤና ከመንከት አንስቶ ከዛ ቀን በፊትና ከዛ ቀን በኋላ ተብሎ እስኪከፈል ድረስ የህይወቷን ገጽታ ቀያሪ ነገር ነው። ይሄ የብዙ ኢትዮጵያውያን ሴቶች ድምፅ ያላገኙ ያልሰማናቸው ቢሆንም ይሄ ግን ማሳያ ነው።
ደሙ ከልብሴ ጋር ተጣብቋል። እንደምንም ብዬ ተነስቼ ሁሉንም ደብተሬ እንኳ የያዝኩት አይመስለኝም። ወደ ቤት ነው የሄድኩ። ሌላ የሚሄድበት ቦታ የለኝም። ሴትየዋ ደም ነገር አየች ሰውነቴ ላይ፣ ቀሚሴ ላይ። እሱ ነው እንደዚህ ያደረገኝ ጓደኞቹ ጋር ስላት፣ ይህን ነገር እኔ እንደሰማሁሽ ሌላ ሰው ቢሰማ ወርቅ ሰርቀኛለች ብዬ መቀመቅ ነው ማወርድሽ፣ እስር ቤት ነው የምትኖሪው አለች። እንደዛ ስትለኝ ያልነካውትኝ ነገር ነክታለሽ ብላል ተሳስረኝ ነው ማስነታሰርኝ ማለት መገረፍ ምናምን ነው የሚመስለኝ አላውቅም። እዛ ቤት እንደወጣ አስደረገችኝ ማለት ነው ተስፋዬ መቁረጥ የሰው ጥላቻ ወንድም ሴትም ያው መስሎኝ ታይ በራሴ መተማመን ነገር ትምርት ቤት የሚሄድ ምናምን በቃ ያ ነገር ከዛ ላይ አቆመ። ብርጭቆ ማጠብ መሄጃ ስለሌለኝ እዛውን ማጥረው ከወር በኋላ ግን ምግብ መብላት አልቻልኩም። እዛ አብረውኝ የሚሰሩ ባሪስታው ምን ነሽ ነው ምግብ እኔ አጥብልሻለሁ ይሉኛል ያግዙኛል። ትንሽ ነኝ ከሁሉም ትንሽ ነኝ ከዛ ቤት ውስጥ የምሰራው ነኝ። ከትምርት ቤት ማቃት ልጅ አለች። በስንተኛ ጊዜ ፍቃድ ወጥቼ ወደ እሷ ሄድኩኝ። እያመመኝ ነው ምግብ እየበላሁ አይደለም ሰውነቴ ይንቀጠቀጣል ሲሸተኝ ያመኛል። ምን እንደሆን አላቅም ሐኪም ቤት ውሰጂኝ ነው ያልኳት። ማቃት እሷን ብቻ ነው ሌላ ሰው አላቅም። ስትወስደኝ ጽንስ እንዳለ በውስጤና እንደገና በጣም እያመመኝ ስለነበር ሆዴን ይዤ ስለነበር አልትራሳውንድ ትታይ ተብዬ እንደገና አልትራሳውንድ ትታይ መንታልሽ እንዳረገዝኩ ተነገረ። በጣም ዞረብኝ ልጅ ማለት ግራ ገባኝ።
ከባለ ታሪካችን እንደምንረዳው ይሄ የጾታዊ ጥቃት የሴት ልጅን ህይወት በብዙ ሁኔታ ነው የሚቀይረው። ቃላቶች ተጠቅመን ለማብራራት ከምንችለው በላይ እዛ ላይ ደግሞ ጽንስ ሲፈጠር ራሳቸውን ያልቻሉ ሰዎች ራሳቸውን ፈልገው ያላገኙ ሰዎች ሲሆን ጽንስ ሲኖር ይሄ እንደ ህብረተሰብም አሁን ባለን ድህነት ላይ አሁን ባለን የኑሮ ጫና ላይ ሲጨመር እጅግ በጣም የሰዎችን ህይወት ከነበረው አስከፊ ሁኔታ ወደ ባሰ ነገር ነው የሚያደርገው። እንደ ታሪኳ ባለቤት የት እንደሚሄዱ አያውቁት ምን ማድረግ እንዳለባቸው አያውቁት። እንደ ህክምና ባለሙያ ሆነን ስናየው ማንም እህቶቻችን ማንም ሰው በእነዚህ አይነት መንገድ ማለፍ የለበትም።
ምንድን ነው የሚሆነው አሁን ከዚህ ውስጥ ያለው ልወልድ እኔ እንዴት ሁኜ ነው ያደግኩት? እንደተጣለ የለም እንስሳት እንኳን ክብር አለ እንደዛ ሁኜ አይደለም ነው ያደግኩት። ሳድግ ሳትፈለግ የተፈጠረች የለችም ዝም ብላ ሳትፈለግ የመጣች እንደዛ ነው የሚሰማኝ። እንኳን ልጅ ማሳደግና እኔ ራሱ ወገኔት እንዳለኝ የማላቅ ልጅ ነኝ። እንኳን ልጅ ላሳድግ ሞትን ነበር ነው የምፈልገው። እንዳታዋሪ ከዚህ ቤት ያባረሩ ይሻል አንቺ እንደማይሽ ደግሞ ሰው የለሽም ለማንም እንዳታዋሪ አለች። እሺ አልኳት የሆነ ቦታ ወስድሻለሁ አለች። ተቀጣጠርንና እሷ ብር ያዘችና ወደ ሰባተኛ አካባቢ ነው መንደር ውስጥ ነው እንደው ዝም ብሎ የሌባ መደበቂያ ምናምን የሚመስል ሰፈር ነው። በጣም የሚያስፈራው የሆነ መንፈስ ያለበት ሰፈር ሁሉ ነው የሚመስሉ። የሚጠጣ ነገር ሰጡሻል አለች። እሺ የተጽናና የሚጠጣ እንደዚህ አስታውቁኝ የሚወጣ ምንም አማቀው ታሪክ የለም። ወንድ ጋር ግንኙነት ቢኖረኝ እንደዚህ አይነት ነገር ጀምሬ ብሆን አውቀዋለሁ። እርግዝናን ጣሙንም ያጠፋሁትን ጥፋትም አውቃለሁ። ተደፍሬ ነው ደግሞ እንደገና ደግሞ ውስጥ ያለው ሁለት ፍጡር ነው የሚጠጣ ስትለኝ በቃ ተሎ ብዬ የምገላገል ነው የመሰለኝ። እንደ ሽንትም ወጥቶ የሚሄድልኝ ነው የመሰለኝ። የቆርቆሮ ቤት ነው ሊወርቅ ያለ ቤት ነው። እንደዚህ ጎንበስ ብለን ገባን። ኩስስ ያሉ ሴትዮ ናቸው። ቆሽሽ ያለ ነጠላ ለብሰዋል። ፊታቸው ተሸብሽቧል። ቀላ ያሉ ናቸው። እጃቸውን ከለል አድርገው አዩን። ቡና እየጠጡ ነው። ብቻቸውን ነው ያሉት። ሰው የላቸውም። የሆነች እንደው ውድቅ ያለች አልጋለች። ምን ቦታ ነው ይዛኝ የመጣች ሁሉ አልኩኝ። ፈራው። ስንት ጊዜ ሆነች ነው ያሉ። እኔ አላቅም ማማ አልኳቸው። አላቀውም አሉኝ። አዎ እዛ እሷ አቋረጠችና ማማ ተደፍራ ነው ነው ልጄ ነው ብለው ዝም አሉ። ግለጭ አሉኝና ፈራዋቸው። ትልቅ ሰው ናቸው። ማንገራገርም አልቻልኩኝም። አገልግል ውስጥ በጨርቅ የተጠቀለለ ነገር አመጡ። ተማፋቂያ ምንስ ትላለች። ጥምስምስ ያለች ነገር ስር ነገር ናት። እሷን ሁለት በሆነ ነገር ስር አድርገው ጭንሽን ከፈች ሲሉኝ እሷን ዘወር ብዬ ሳያትኝ ዝም በይ ነገር አለች። በጣም ነው ሰውነቴን የቀፈፈኝ። ግለጭ አልኩሽ እኮ ስራ ልን እንዲህ ያስኩት ብለው ተቆጡ። እሺ ብዬ ስገልጥ መፋቂያ የሚመስሉትን ሁለት ፍሬ ናቸው ወደ ውስጥ ከተቷቸው። አረ ማማ ብዬ ስጮህ ዝም በይ አሉ።
በጣም ለሚቀርቡት ሰው ቶሎ ማሳወቅ፣ ሌላ ሁሉ ይቅር ቀርቶ የህክምና ቦታ ሄዶ የተፈጠረውን ነገር ለባለሙያዎች አስረድቶ የሚቻለውን ያ ጤና ተቋም በሚፈቅደው መጠን የጤና አገልግሎት ማግኘት ያስፈልጋል። የጤና ተቋማቶቻችንም ከደረሰው ቁስል ከደማው ከተቀደደ የሰውነት ክፍል እሱን ከማከም በላይ ሴቶቹን እስከ መጨረሻ ድረስ ይሄ ጠንቅ ሆኖ ረጅም ጊዜ የአእምሮ ሰላማቸውን እንዳይነሳ በባለሙያዎች ህክምናው መሰጠት ይኖርበታል። ይሄ ቢሆን አሁን የሰማናት የእህታችን ታሪክ በብዙ ነገር በተቀየረ።
ሁለት ናቸው እና በሆነ ነገር በክር ነገር ታስረዋል። ከአንድ ላይ እንዳይበተኑ መሰለኝ ወደ ውስጥ ሲገፋቸው በጣም የሚያም ነገር ኳንታል አደረጉ። ዝም አይልኝቻቸው መታጠባቸው ቁጭ በያሉ ስቀመጥ ጠቅ የሚያድርከኝ ነገር አለ። እሺ እንዴ እንደመምጣት ይለኛል እንዴ እንደሚወጣ እንዴት እንደሚደረግ ምን እንደሚፈጠር አልነገሩን። ቁርጠት ለዚህ ላይ ያለው ይቆርጥሻል አይለኛ ከባድ ቁርጠት አለ። ስንት ብር እንደተሰጣቸው አላስታውስም። ቆጣጣሩችና ሰጠቻቸው እሷ ወደ ቤት ሄድን። በጎኔ ነው መቀመጠው መቀጣ መቀመጥ ፈራው ይወጋኛል ማለት ሾልኩም ይወጣ ሁሉ መሰለኝ። ፓንት ገብቼ ደግሞ ደረብኩ። እሺ እንዴ ብዬ ሄድና አያለው እንደዚህ የሚታይ የመሰለኝ ማታ ላይ የለለ ስሜት ተሰማኝ። የመፈርፈር የለም አሁን እንደ ብርድ ብርድ አመቆረጣጠም ብቻዬን ነኝ። ሌሎች ሴቶች የሉም። ፈተፈተኝ ሆዴን ይፈተፍተኛል እግሬን ይፈተፍተኛል ቆረጣጠመኛል። 5 ሰዓት አካባቢ ሌሊት ማንም ሰው የለም። እንዴት እንዳስመለሰኝ ሁሉ እኔ እንጃ። እንዴት በቃ ግልብጥ ያለ ነገር የሆነ ነገር የለም። እዛ ዋይ ብዬ ስጮህ ነው የሚታወቀኝ። ምን እንደሆንኩ ምን እንደተፈጠረ ምን እንደሆንኩኝ አላውቅም። ሊት ሆስፒታል እንደወሰዱኝም አላውቅም። 3ኛ ቀን ራሴን ነው ያወቅኩት።
አንድ ሴት በጾታዊ ጥቃት ካለፈች በኋላ የሚፈጠረውን ጽንስ ለማሳደግም ሆነ ለጽንሱ የሚገባውን እንክብካቤ አድርጎ ለመውለድ አመቺ የማይሆንበት ሁኔታ ውስጥ ነው የምትኖረው። እኛ ፈለግነውም አልፈለግነውም እነዚህ ሴቶቻችን ጽንስ ወደ ማቋረጥ ይሄዳሉ። ጽንስ የሚያቋርጡበት መንገድ ለነሱ ጤና እነሱን ጤና በህይወት ማለፍም ሆነ የጤና ጉዳት ማምጣቱን የማስቀረትን ያለ ማስቀረት ጉዳይ ካልሆነ በስተቀር ከባለ ታሪካችን እንደምንረዳው በተለያዩ መንገዶች ጽንስ ወደ ማቋረጥ ይሄዳሉ። በዚህ ምክንያት ብዙ ነገሮች ያጋጥሟቸዋል። አንደኛ ንጽህናውን እና ህክምና እውቀት በሌላቸው ሰዎች ሊሰጥ ይችላል። አንድ እሱ ነው። ሁለተኛ በዚህ ምክንያት በጣም እስከ ማህፀን መተርተር እስከ ማህፀን መቀደድ እስከ ማህፀን መውጣት በጣም ብዙ ደም መፍሰስ ሲለውም ህይወት ማለፍ ድረስ የቅርብ ጊዜ ታሪኮቻችን ናቸው። እንደዚህ አይነት ነገር በጣም ብዙ እናያለን። ሶስተኛ ነገር በጣም ተጨማሪ ወጪ ነው የሚሄዱት። በጤና ተቋም ውስጥ የሚያገኙትን ጥቅም ማግኘት የሚችሉትን አገልግሎት በጣም በከፍተኛ ወጪ ነው የሚያደርጉት። ሲቀጥል ጽንስ ማቋረጥ ብቻ አይደለም ብዙ ነገሮችን የእናትየውን የሴቲቷን ህይወት መመለስን ነው የሚጨምረው። ይሄ ነገር ድጋሚ እንዳይከሰት ይረዳታል። ይሄ ጽንስ ከተቋረጠ በኋላ ለወደፊት ለሚፈጠው ጽንስ ያላትን የጤና ሁኔታ እንትን ይላል። ጽንሱ በሚቋረጥበት ጊዜ በሚሰጧት መድኃኒቶች በሚሰጧት የህክምና ሁኔታዎች ችግር ቢኖር ተመልሳ የት እንደምትሄድ ታውቃለች። ንጽህናውን በጠበቀ እና ጤና እውቀት የህክምና እውቀት ባለው ሰው ነው የሚሰጠው።
በኋላ ሲነግሩኝ ደም ይፈስሽ ነበር ፍራሹ በስብሶ ፍራሹ ሁሉ እንደወጣ ነው የነገሩኝ። ከሆስፒታሉ እንደዚህ ራሴን ቀና አድርጌ ሰው ማየት አልቻልኩም። ያዞረኝ ነበር። አንድ ቀን ደግሞ ሽንቴን ሸናለው ብዬ ተነስቼ ተዝለፍልፌ ወድቄ አንቺ ገና ነሽ ደምሽ ጨርሷል አታትታትነሽ ምናምን ብለው እንዳስተኙኝ አስታውሳለሁ። ሰወድቅ አይታወቀኝም ሰው አንስቶኝ ነው የማገኘው እና አይኔ ሽፍን ያደርገኛል። ፊቴ በጣም ገረጣ፣ አይኔ በጣም ጎደጎደ። በመስታወት ሳየው ራሱ ሌላ ሰው ነበር የሚመስለኝ የራሴን ፊት። እጄ ሁሉ እንዲህ ሳየው ነጭ ሙተሽ ነበር እኮ ራሽን እኮ አታውቂም ነበረ ስንተኛ ግልኮስ ላይ እኮ ነው ራሽን አይንሽን የገለጥሽው ምናምን ይሉኛል ሴቶች። ቁሜ መራመድ የጀመርኩት ከ15 ቀን በኋላ ነው።
ጽንስን ማቋረጥን ለሰዎች ተደራሽ አለማድረግ ጽንሱ አይቋረጥም ማለት አይደለም። ጽንሱ ባልተፈለገና ደረጃውን ባልጠበቀ ሁኔታ ይቋረጣል ማለት ነው። ለዚህ ደግሞ ትክክለኛ ማሳያችን ባለታሪካችን ነች። ደም ፈሷት እኛ ኒድ ሚስ ወደምን በጣም ወደ ከፍተኛ ወደሆነ የጤና ችግር ደርሳ ነው አሁን በህይወት ተርፋ ታሪኳን ለመናገር የደረሰችው። ስለዚህ ጽንስ ማቋረጥን ሰፋ አድርገን ስናየው አንድ የሴቶቻችንን የእህቶቻችንን መብት ማስጠበቅ ነው። 2 የእነሱን ጤና ማክበር ነው። 3 የእነሱን የስነ ተዋልዶ መብት ማስከበር ነው። 4ኛ እንደ ሀገርም ስናየው ቤተሰብ የሚመሰረትባቸውን እኛ ወግ ነው ብለን የምንይዛቸውን ነገሮች አሉ። ከዛ ባልተፈለገ ሁኔታና ባልታቀደ ሁኔታ በግዳጅ የሚመጣ ጽንስ ሙሉ እንክብካቤ ተደርጎለት አድጎ ጤናማ ዜጋን ህብረተሰብን ከማፍራት አንጻር ትልቅ ጫና አለው። ስለዚህ ጽንስን ማቋረጥ በተለያዩ ጤና ተቋማቶች በሚሰጥበት ወቅት ጽንስን ከማቋረጥ በዘለለ እናትየውን ህይወት ማስቀጠል የሚደርስባትን ተጨማሪ ጉዳት መቀነስና የእሷን ህይወት መመለስ ወይ ማስተካከል ሊሆን ይችላል። ስለዚህ የህክምና ባለሙያዎቻችንም ሆነ የጤና ተቋማዎቻችን በእንደዚህ አይነት መልክ ተገደው ለሚደፈሩ እናቶች ወይም ደግሞ ጽንሱ በሚመቀጠሉ እናት የሆነት በሚጎዳበት ሁኔታ ውስጥ ጽንሱ የተፈጠረው በቅርብ ዝምድና ባላቸው ቤተሰቦች መካከል ሲሆን ጽንስ የማቋረጥና አገልግሎት መስጠት የዚችን እናት የዚችን እህት ህይወት ማስተካከልም ነው መብት ማክበርም ነው እንደዚህ ጋር እንደ ባለሙያም ደግሞ የሚደርስባቸውን ተጨማሪ ጉዳቶች ማስቀረት ነው። በጾታዊ ጥቃት ደርሶባቸው እርዱን ብለው ወደኛ የሚመጡት ሰዎች ወደ ማንኛውም ግለሰብ የሚመጡ ሰዎች እነዛ እንደዚህ ችግር ደርሶብናል ተብለው የሚነገራቸው ሰዎች የረዱ መስሏቸው ብዙውን ጊዜ ይሄን አማራጭ የሚከተሉት እንዲምናቀቦት አለ እንደዚህ የሚያደርጉ ሰዎች አሉ። ደሩ በባህላዊ መንገድ አሁን ደሞ ካረንትሊ በስራችንም እናየው ምንድነው የተለያየ መዳኝቶች ቀይ መዳኝት እኮ በጽንስ ጊዜ ሲሰጥ ጽንሱን ይጎዳል ተብሏል እየተባለ ብዙ መዳኝት ይጠቀማሉ። ግን እቶቻችን በሰነቱ አሉ ጤና ዙሪያ ከፍተኛ አውቀት ኖሯቸው ጽንስ ሲፈጠር ሚኪደው ጤና ተቋም ጤና ተቋም ሄደው ያላቸው ምኞት ማስረዳት የዛ ጤና ተቋም ኃላፊነት ይሆናል። ከዛ በኋላ የነሱን ጤና መከታተል እንጂ የቴሌጅ ወይም ዘመድ እንደዚህ የመዳኝቶቹ ጽንስ ለተቋረጠ ብለው ያ መዳኝት ጽንስ ያቋርጣል ማለት አይደለም። ጤና ባለሙያ ጋር መሄድ ጽንሱ ለመቋረጡ ማረጋገጫ ነው። አንዳንድ ጊዜ በባህላዊ መንገድ ስቲል አሁንም አለ አሁን የዘመናዊ ታሪክ የብዙ ጊዜ ታሪክ አይደለም። ግን ደግሞ በአሁን ካረንትሊ ያሉት ነገሮች መዳኝቶች በየፋርማሲ የሚደረጉ ነገሮችን ትተን ጤና ተቋም ስለመሄድ ህክምናውን ማግኘት ይችላሉ።
ውድ አድማጮች እናንተስ ይህንን ታሪክ ስትሰሙ ምን አላችሁ? ምን ተሰማችሁ? እኔ የባለ ታሪኳን ህመም የእውነት ታመም ያለው እንደዛ በአሰቃቂ ሁኔታ ተገዳ መደፈሯ ሳይንስ የተፈጠረውን ጽንስ ለማቋረጥ የሄደችበት መንገድ ያለፈው ቁስሏን ይበልጥ እንዲያመረቅዝ ያደረገ ይመስለኛል። ደህንነቱ ያልተጠበቀ ጽንስ ማቋረጥ እንዲህ ነው ብዙዎችን የጎዳ ለብዙ ውስብስብ የጤና ችግሮች ያጋለጠ ብዙዎችንም ለህልፈተ ህይወት ጭምር ያደረገ እንደሆነ የቅርብ ጊዜ ትውስታ ነው። አሁንም ቢሆን ሰው ምን ይለኛል በሚል ስሜትና በመረጃ አጥረት በርካታ ሴቶች በዚህ መንገድ ተጉዘው ደህንነቱ ባልተጠበቀ ሁኔታ ጽንስ ለማቋረጥ ሲሞክሩ አደጋ ላይ ይወድቃሉ። ባለሙያው እንዳሉት ታዲያ አንዲት ሴት እንደዚህ አይነት ሁኔታ ውስጥ ራሷን ስታገኝ ወደ ጤና ተቋም መሄዱና ከባለሙያ ጋር መመካከሩ እጅግ ተመራጭ ይሆናል። ውድ አድማጮች እናንተስ ምን ትላላችሁ? ምን ሐሳብ አላችሁ? በእንዲህ አይነት ሁኔታ ያሳለፋችሁት ያጋጠማችሁስ ነገር አለ? እስቲ ደውላችሁ ሐሳባችሁን አድርሱኝ። አጭር የጽሑፍ መልእክትም መላክ ትችላላችሁ። በድጋሚ የስልክ ቁጥሮቻችንን ለማስታወስ ያህል 0946349444 ወይንም 0936803080 ላይ ይገኛለሁ። የተከበራችሁ አድማጮች በመከታተል ላይ ያላችሁት ቤተኛ የሬዲዮ ፕሮግራም ነው። ሸገር ኤፍኤም 102.1 ላይ እንገኛለን። ይህንን የሁለተኛው ምዕራፍ የቤተኛ ዝግጅት ስፖንሰር አድርጎ የሚያቀርብላችሁ አይፓስ ኢትዮጵያ ነው። በነገራችን ላይ ውድ አድማጮች አንድ ጥያቄ አንድ መልስ የሚል ፕሮግራም አለን። ከበፊት ጀምሮ የእናንተን ጥያቄዎች እየተቀበልን ትክክለኛ ባለሙያ ጥያቄያችሁን ሰምቶ ለእናንተ ምላሽ የሚሰጥበት ፕሮግራም ነው። በተለይም ያልታቀደ እርግዝናን በተመለከተ እንዲሁም ደግሞ ጽንስ ማቋረጥን በተመለከተ የሚያሳስባችሁ የሚያስጨንቃችሁ እንዲሁም ጥያቄ የሆነባችሁ ጉዳይ ካለ ግዴለም ወደኛ ደውሉ። በ0946349444 ወይንም በ0936803080 የእናንተን ጥያቄዎች አድምጠው ትክክለኛ ባለሙያዎች ምላሽ ይሰጧችኋል። በአንድ ጥያቄ አንድ መልስ ፕሮግራማችን። ውድ አድማጮች እስቲ አሁን ደግሞ እናንተን አንድ ጥያቄ ልጠይቃችሁ። ስለ ጽንስ ማቋረጥ ምን ያህል ታውቃላችሁ? አንዲት ሴት እርግዝና ከተፈጠረባት በኋላ ጽንሱ በምን ምክንያት ሊቋረጥ ይችላል? ደህንነቱ የተጠበቀና ደህንነቱ ያልተጠበቀ ጽንስ ማቋረጥ ልዩነቱ ምን ይመስላችኋል? በዚህ ረገድ ምን ገጠመኞች አሏችሁ? እናንተ የደወላችሁ ምላሾቻችሁንና ታሪኮቻችሁን አካፍሉን። እኛ የተለያዩ አካባቢዎች በመዘዋወር ላገኘናቸው ሰዎች ጥያቄዎቹን እያነሳን ምላሽ አግኝተናል። በየመሃሉ ትክክለኛ ሙያዊ ማብራሪያ እየሰጡን የሚቆዩ ባለሙያም አሉን። ዶክተር አየለ ደበበ ይባላሉ። የዶሻ የእናቶችና የህፃናት የህክምና ማዕከል ባለቤትና ኃላፊ ሲሆኑ ላለፉት 30 ዓመታት በተለያዩ ሆስፒታሎች ያገለገሉ ሲሆን ከዚህ ባለፈም በኃላፊነት ደረጃም ከወረዳ ጤና መምሪያ ጀምሮ በጤና ጥበቃ ሚኒስቴር በተለያዩ የስራ ኃላፊነቶች ሲያገለግሉ የቆዩ አንጋፋ ባለሙያ ናቸው። ጥሩ የሆነ ሙያዊ ትንታኔ ይሰጡናል። ወደ ፕሮግራሙ ወስዳችኋለሁ።
ጽንስ ማቋረጥ ማለት እርግዝና ተፈጥሮ ያንን እርግዝና ቀጣይነት እንዳይኖረው ሲያደርጉ ማለት ነው። አንደኛ በተፈጥሮ ሊቋረጥ ይችላል በራሱ መንገድ ማለት ነው። ሁለተኛው ደግሞ እንግዲህ ያልተፈለገ እርግዝና ሲፈጠር ያ ሰው ለጽንሱ ዝግጁ ካልሆነ እሱ በራሱ መንገድ የሚያቋርጠው ማለት ነው። አንዳንዶቹ ጊዜው ገና ከሆነ በራሳቸው መንገድ የሚያቋርጡ አሉ። መድኃኒት አብዝቶ በመውሰድ ምናልባት ደግሞ ባህላዊ በሆኑ ነገሮች እነዚህ የሆነ ቅጠላቅጠል ምናምን እንትን ብሎ እነሱን በመጠጣትና እንትን በማለት ራሳቸው ሐኪሞቹ ደግሞ የሚያቋርጡበት መንገድ አለ።
ሁለት አይነት ማድረግ እንችላለን። አንደኛው በእናንድ እናት እየፈለገችው መውለድ እየፈለገች በራሱ ጊዜ ጽንሱ ሲቋረጥ በራሱ ጊዜ የሚቋረጥበት ሁኔታ አለ። ልጁ በተለያየ ሁኔታ ምክንያቶች ወይም ከእናትየውም ጤና ችግር በተለያየ ምክንያት ጽንሱ ሲቋረጥ በራሱ ጊዜ የመቋረጥ ሁኔታዎች አሉ። ሌላው የጽንስ ማቋረጥ ሂደት ደግሞ እናትየዋ በተለያየ ምክንያት ይሄ ጽንስ ቢቀጥል ለጤናዋ ችግር ከሆነ የልጁ ህይወት ተወልዶ ጤናማነቱ አጠያቂ ከሆነ ወይንም በተለያየ ምክንያት ስለተረገዘ እርግዝናው እንዲቀጠል ሳይፈለግ በሰዎች እርዳታ ጽንስን ማቋረጥ ነው።
አንዲት ሴት ጽንሱን እየፈለገች እንዲቀጥል እየፈለገች ግን በራሱ በተለያየ ምክንያት የሚቋረጥበት ሂደት አንዱ የጽንስ ማቋረጥ አይነት ነው። እንደው የተወሰነ ምክንያቶቹን ብንመለከት ደስ ይለኛል ዶክተር።
ለምሳሌ ጽንስ በራሱ ጊዜ የሚቋረጥበት ሁኔታዎች ብዙ ናቸው። ማለትም የተረገዘው ሁሉ 9 ወር ተረግዞ ልጅ ሆኖ አይቀጥልም። ስለዚህ ካፈጣጠሩ ብዙ ችግር ይዞ የሚፈጠሩ ልጆች አሉ። ለምሳሌ ልጁ በአፈጣጠር ምክንያት ልቡ ያልተሰራ ከሆነ እርግዝናው ሊቀጥል አይችልም። የጭንቅላት ቆቦ ያልተሰራ ከሆነ በራሱ ጊዜ ይቋረጣል፣ ሊቀጥል አይችልም። ብዙ ሰው የሚያየው የተወለደውን ነው። ለምሳሌ 6 ጣት ያላቸው ልጆች ብዙ ናቸው አይደል? ከንፈራቸው ላይ ስንጥቅ ያላቸው ሰዎች ብዙ ናቸው። ያ ከህይወት ጋር ተጠያቂነት ስለሌለው ምንም ይወለዳል፣ ያድጋል፣ በሰላም ይኖራል። ያችን የሚታከል ስንጥቅ ወይንም ያችን የሚታከል ትርፍ ብቃይ ግን በልብ ደምስሮች ላይ ቢሆን በጭንቅላታችን ውስጥ ቢሆን ክፍተቱ ወይንም መዘጋቱ ማለት ነው ወይንም የአንጀት ላይ ቢሆን እርግዝናው የሽንት መሳሪያዎች ላይ ቢሆን እርግዝናው ላይቀጥል ይችላል። ስለዚህ ተወልደን እንደምንሞተው ሆድ ውስጥ መሞት አለ። ከተፈጠርንበት ቀን ጀምሮ መሞት አለ። ስለዚህ እነኚህ ጽንሶች እናትየዋ እየፈለገች አይቀጥልም። ሌላው ደግሞ እናትየዋ ማህፀን ልጁን የመሸከም ልጁ የሚቀመጥበት ቦታ ላይ የተለያዩ ችግሮች ካሉ ልጁ ከተቀመጠም በኋላ ማዮማ የምንለው ለምሳሌ ላይ ከተቀመጠ የጽንሱ ሽሉ እንግዲህ ልጁ የመንሸራተትና የመውረድ ቻንሶች አሉ። እጢዎች ካሉ የመውረድ አጋጣሚዎች ይኖራሉ። የማህፀን በር መላላት የምንለው አጋጣሚዎች አሉ። እናትየዋ እየፈለገች ተንሸራቶ የመውረድ ሁኔታዎች አሉ። ስለዚህ ከእናትየው ጤና አኳያ የሚወርዱ ነገሮች አሉ። የእናትየው ጤና ለምሳሌ ከፍተኛ የሆነ የልብ በሽታ ካላት እርግዝናውን መቀጠል ደግሞ ከባድ ስለሚሆን ጽንሱ የሚወርድበት ሁኔታዎች አሉ። ስለዚህ ከልጁም አፈጣጠር ግድፈት ከናትየውም የጤና ችግር የተነሳ ብዙ የተፈጠሩ ነገሮች ለ9 ወር ተረግዞ ሳይወልዱ በራሳቸው ጊዜ ይወርዳሉ። እንደዚህ በሚወርዱበት ጊዜ አንዳንዱ ሙሉ በሙሉ ራሱን ችሎ ይወጣል። ሜቢ መለስተኛ የሆነ የጤና ድጋፍ ካገኘች እናትየዋ በሰላም የነበረውን ህይወቷን መቀጠል ትችል ይሆናል። አንዳንዴ ግን ሙሉ በሙሉ ተጠናቆ አይወጣም። ለምሳሌ ሽሉ ይወጣና እንግዲህ ልጁ ይቀራል፣ ግማሽ ይወጣና ግማሽ ይቀራል። ስለዚህ የዛን ጊዜ የጤና ባለሙያ ድጋፍ ትፈልጋለች። ያንን ምን እንለዋለን? ኢንኮምፕሊት ወይንም ያልተጠናቀቀ ውርጃ እንላለን። ግማሽ ወጥቷል፣ ግማሽ ቀርቷል። እናትየው በመድማት ስለምትቀጥል ያ የቀረው ደግሞ ህይወት ስለሌለውና ለኢንፌክሽን ስለሚያጋልጥ በቀጥታ መወገድ ስላለበት ይሄን ያልተጠናቀቀ ውርጃ እንላለን። በሐኪም እገዛ እንዲጠናቀቅ ሙሉ በሙሉ ከማህፀን ያንን የተጀመረውን የውርጃ ሂደት ማገዝና መጨረስ ያስፈልጋል።
አንደኛ እሷ ያለችበት ሁኔታ ስቴብል ካልሆነች እሱ ምክንያት ተቋርጥ ይችላል። ሁለተኛም በህመም ምክንያት መቋረጥ ሊቋረጥ ይችላል። ያው ቤተሰብን ፍራቻ ከጋብቻው ውጪ ከሆነ በቃ ባሉን አቅጣጫ የተጸነሰ ከሆነ ካለመናገር ሲባል ተሰርቶ ይችላል። ምናልባት በባህላዊ እና ሜቢ መድኃኒቶች ምናምን ለመጠቀም ይመስል።
ይሄ በሰዎች እርዳታ የሚደረገው የጽንስ ማቋረጥ እንደገና በሁለት ማየት እንችላለን። አንደኛው ንጽህናውን የጠበቀ የጽንስ ማቋረጥ ሂደት ነው። ንጽህናውን የጠበቀ የጽንስ ማቋረጥ ስንል አንደኛ በሰለጠነ ሰው መሆን አለበት። ሁለተኛ ጽንሱ የሚቋረጥበት እድሜ ራሱ ሁሉም ጽንስ ሊቋረጥ አይችልም። በየትኛው እድሜ ማቋረጥ ይቻላል የሚለው በደንብ ግልጽ መታወቅ አለበት። በሶስተኛ ደረጃ ንጽህናውን በጠበቀ ሁኔታ ስንል በመሳሪያም ደረጃ በመድኃኒት ደረጃ ንጽህናውን የጠበቀ መሆን አለበት። ተገቢው እቃ ያለው፣ ተገቢው ክሎት ያለው፣ ተገቢው እውቀት ያለው ሰው የሚሰራው ስራ ማለታችን ነው። አንድ እናት ለምን ጽንስ ማቋረጥ ትፈልጋለች ብለን ማስመነሳት አለብን። አንድ ያረገዘች ሴት ጽንስ ማቋረጥ የምትፈልገው የሚለውን ነገር ብናይ በኢትዮጵያ ሕግ መሰረት የተፈቀዱ የጽንስ ማቋረጥ አንቀጾች አሉ። እነኛ ምንድናቸው? አንደኛው የእርግዝናው ቢቀጥል ለእናትየዋ ህይወት በጣም አስጊ በሚሆንበት ጊዜ ጽንሱ መቋረጥ አለበት ነው። የእናትየዋ ህይወት እንዴት ስጋት ላይ ይወድቃል? ለምሳሌ ከፍተኛ የልብ በሽታ ያላት እናት፣ ሁለቱም ኩላሊቶቹ በአግባብ የማይሰሩ እናት እርግዝና ሊከሰት ይችላል። ይሄ እንግዲህ በትንሹ ጠቅሼ ነው እንጂ ብዙ በሽታዎች አሉ። እርግዝናው ቢቀጥል ለእናትየዋ አደጋ የሚሆን በትንሽነቱ ብቻ ሳይሆን 5 ወርም 4 ወርም ከሞሉ በኋላ ከፍተኛ የደም ግፊት እና እናትየዋ ለምሳሌ ራሷን የሚያስታት ደረጃ የሚያደርስ ደም ግፊት ካለ ይቋረጣል። ስለዚህ እናትየዋን ለሞት ይዳርጋታል የሚባለው እርግዝና ካለ በህክምና እገዛ ያ ጽንስ እንዲቋረጥ ይደረጋል። ሁለተኛው የልጁ ሁኔታ ነው። ልጁ ብዙ አይነት አፈጣጠሮች አሉ። ሜቢ እንግዲህ ለመግለጽ የሚከብዱ ብዙ አይነት የአፈጣጠር ግድፈቶች አሉ። እንደዚህ አይነት ከፍተኛ የሆነ አካላዊ ጉለት ያላቸው ልጆች ሲፈጠሩ ጽንሱ እንዲቋረጥ ይደረጋል። ምክንያቱም ይሄን ጽንስ ተሸክሞ 9 ወር ይሙላሽ የምንልበት ሁኔታ የለም። እነኚህ ልጆች 9 ወርም አይሞሉም። በአብዛኛው 9 ወር ሳይሞሉ በራሳቸው የጤና ችግር ቅድም እንወዳወራ ነው በራሳቸው ጊዜ ጽንሱ የመቋረጥ ሁኔታ ይሄዳል። ካልሄደና ከተወለደ ለምሳሌ የጭንቅላት ቆቡ ሳይፈጠር ሰው ሊወለድ ይችላል። ግን የሚኖረው 10 ሰዓት ወይ 5 ሰዓት ነው። እንግዲህ 9 ወር ልፋት ያስፈልጋል ለዚህ ጉዳይ ነው። ከዛ ያለፈ መኖር አይችልም። ስለዚህ እንደዚህ አይነት ግድፈቶች ሲኖሩ፣ አፈጣጠር ግድፈቶች ሲኖሩ ጽንስ ይቋረጣል። በራሱ ጊዜ ጽንስ ማቋረጥ ሂደቶች ይደረጋሉ። ሶስተኛው አንድ እናት ስትደፈር ነው። ብዙ አይነት እንግዲህ እንሰማለን በሚዲያ ብሶ በአሁኑ ወቅት የምንሰማው በጣም ብዙ መጥፎ ነገሮች አሉ። በአንድ መደፈር አይደለም፣ በሁለት ሶስት ወንድ መደፈር አለ፣ በአባት መደፈር አለ፣ በወንድም መደፈር አለ። መደፈርም ሳትዩ ደግሞ በስተት ከዘመድ ማርገስ አለና ከዘመድ ማርገስ ወይ በመደፈር ምክንያት የሚመጡ እርግዝናዎች ለዛች ልጅ ወደፊት ህይወት ከባድ ስለሆነ ኃላፊነትም የሚወስድ ሰው ስለሌለ ጽንሱን የማቋረጥ በህግ የሚፈቀድላቸው ሁኔታዎች ናቸው። ሌላው ከእናትየዋ ሁኔታ ነው። ምን አይነት ደረጃ ላይ ነው ያለችው እቺ እናት? ብትወልዶ ይሄ ልጅ በጤናማ ሁኔታ ልታሳድገው ትችላለች? ትወልዳለች? 9 ወሩን ትቀጥላለች? ወይስ ዞር ብላ የተለያዩ መጥፎ ነገሮች አካሏ ላይ ታደርጋለች? ብዙ ሴቶች ነፍሳቸውን እስከ ማጥፋት ቢሞት ይሻለኛል የሚሉ ሴቶች አሉ። እና እንደዛ አይነት ነገሮች ሲመጡ ጽንስ በህክምና እርዳታ ንጽህናውን በጠበቀ ሁኔታ ይቋረጣል።
ውድ አድማጮች፣ ቀደም ሲል ከቀረበው ዝግጅት ጥሩ ቁም ነገሮችን እንዳገኛችሁ ተስፋ አደርጋለሁ። አሁን አንድ ጥያቄ አንድ መልስ ይቀርባል። የዛሬውን ጥያቄ አድምጠው ምላሽ የሚሰጡት ዶክተር እስክንድር ግዛው ናቸው። ዶክተር እስክንድር የማህፀንና ጽንስ ስፔሻሊስት ሐኪም ሲሆኑ በአሁኑ ሰዓት በቢጂኤን የእናቶችና የህፃናት የህክምና ማዕከል በማገልገል ላይ ይገኛሉ። ወደ ጥያቄና መልስ ወስዳችኋለሁ።
አንድ ጥያቄ አንድ መልስ። ለርሶ አንድ ጥያቄ ከባለሙያ አንድ ሁነኛ ምላሽ የሚሰጥበት ጊዜ ላይ ደርሰናል። አንድ ጥያቄ አንድ መልስ።
ሄሎ ተነስተልን አርማጃችን ማን ነበር?
አውሮ ይቅርብን። እኔ እንኳን መናገር አልፈለኩም።
እሺ ጥያቄው ምን ነበር?
ከዛሬ 5 አመት በፊት ጽንስ ማቋረጥ አድርጌ ነበር። ከዛም በኋላ አግብቼ 2 አመት ሆነኛል ካገባሁ። ከዛ ወዲያ ልጅ ፈልጋለሁ፣ ባለቤት ይፈልጋል፣ ግን ሊፈጠር አልቻለም። ምንድን ነው ምክንያቱ?
እንደው ያኔ ምን አይነት ቦታ ሄዶ ነበረ ጽንስ ያቋረጡት? አድማጃችን
ባህላዊ ቦታ ነበር ሄድኩት።
በምን አይነት መልኩ ነበር?
የሚቀጣም ሰጥተውኛል እና ደግሞ በማህፀን የሚገባ ነገር አድርገውልኝ ነበረ። ግን እዛ ሰዓት በጣም ብዙ ደም ፈሶኝ ነበረ። በጣም ራሴን ተያዙሬ በጣም ደም ሲፈሰኝ ከአንድ ቀን ከበኋላ 2 ቀን በኋላ ሄድኩኝ ሐኪም ቤት። መድኃኒት ሰጥተውኛል፣ ያው የሚዋጥ ነገር ሰጥተውኛል። ከዛ ወዲህ ያው ተሽሎኛል፣ ደህና ነኝ። መድኃኒት ተጠረምኩኝ። በጣም እንፈልጋለን ግን ሊፈጠር አልቻለም። የግዝና መድኃኒትን እየተጠቀምኩም አይደለም።
እሺ እናመሰግናለን ጠያቂያችን። እንደተረዳሁት ከሆነ ከ5 ዓመት በፊት ጽንስን የማቋረጥ ሁኔታ ነበረ። ጽንሱ በሚቋረጥበት ሁኔታ ደም መፍሰስ እና ምንነቷቸውን ያላወቅናቸው መድኃኒቶች በማህፀንም በአፍም እንደወሰድሽ ነው ያስረዳሽ። ጽንስን ደረጃውን ባልጠበቀ ሁኔታ በምናቋረጥበት ጊዜ አንደኛ የምንፈራው ችግር ወቅታዊ ችግር፣ ያን ሰሞን ከሚመጣው ችግር ቀጥሎ ከጽንስ ማቋረጥ ጋር ተያይዞ ንጽህናውን ባልጠበቀ ሁኔታ በሚሆን ጊዜ የማህፀን ኢንፌክሽን መፈጠር እና ከዚህ ጋር ተያይዞ ሊኖሩ የሚችሉ ጠንቆች ናቸው። ይሄ በዋነኝነት ጽንስን የመከልከል ወይም ጽንስ እንዳይፈጠር ሊያደርግ ይችላል። አሁን ይሄ አንቺ ላይ የተከሰተው የጤና ሁኔታ የተፈጠረው ከጽንስ ከማቋረጡ ነገር ጋር ነው ወይስ አይደለም፣ ወይስ አሁን ባለሽ የጤና ሁኔታ ችግር ነው የሚለውን ለማወቅ ምንም ሳትጨነቂ ማድረግ ያለብሽ እናቶችና ህጻናት ህክምና የሚሰጡ ቦታዎች በመሄድ የተለያዩ አንቺም ባለቤትሽም ምርመራዎች ታደርጊያለሽ። ምክንያቱም እንደሰማሁት እድሜሽ 27 ዓመት ነው። ለ2 ዓመት ያህል ያለምንም መከላከያ ጽንስን ለማርገዝ ሞክረሻል። ይሄ ደግሞ አልተቻለም። ይሄ ማለት ጽንስን ለማርገዝ ወይም ጽንስን ለመፍጠር በአንቺም ሆነ በባለቤትሽ በኩል ችግር ሊኖር ይችላል ማለት ነው። ይሄ ደግሞ ምርመራን ይፈልጋል። ከሚደረጉልሽ ምርመራዎች ውስጥ አንደኛው አንቺ ያለሽበትን ጠቅላላ የሰውነት ሁኔታና ያለሽበትን የጤና ሁኔታ ማረጋገጥ ነው። ኪሎሽን፣ ክብደትሽን ልናይ እንችላለን። ያለሽን የጤና ሁኔታ ልናይ እንችላለን። የወር አበባ ዑደትሽን ታሪክ ልንመዘግብ እንችላለን። ባለቤትሽስ ያለበትን የሰውነት ክብደት፣ የሚጠቀማቸውን መድኃኒቶች ካሉ እነዚህ በሙሉ ልናይ እንችላለን። ግን ምናልባት ጥርጣሬ ከባለፈው ከተፈጸመው የጽንስ ማስወረድ ጋር የመሆን እድል ሊኖረው ይችላል። ያ ማለት ግን ሙሉ በሙሉ እሱ ነው ወይም አይታከምም ማለት አይደለም። ከተጋባችሁ ገና 2 ዓመታችሁ ነው፣ እድሜሽ 27 ነው። ደህና የህክምና ባለሙያ ብታገኝ አሁን ያለሽበትን ችግር ሊፈታልሽ ይችላል።
ጠያቂያችን እንግዲህ ከባለሙያው ጥሩ ማብራሪያ ጥሩ ምላሽ እንዳገኘሽ ተስፋ አደርጋለሁ። ውድ አድማጮች፣ እናንተስ ስላልታቀደ እርግዝና እንዲሁም ስለ ጽንስ ማቋረጥ የሚያሳስባችሁ የሚያስጨንቃችሁ ጥያቄ የሚሆንባችሁ ጉዳይ አለ? እስቲ ወደኛ ደውሉ። የእናንተን ጥያቄዎች አድምጠው ትክክለኛ ምላሽ የሚሰጡ ባለሙያዎች አዘጋጅተናል። ደውሉ በ0946349444 እንዲሁም በ0936803080። ደርማጮች እንግዲህ ይሄንን የሁለተኛው ምዕራፍ የቤተኛ ፕሮግራም ስፖንሰር አድርጎ ያቀረበላችሁ አይፓስ ኢትዮጵያ ነው። አይፓስ ኢትዮጵያን ከልብ እናመሰግናለን። ከፕሮግራሙም ጥሩ ቁም ነገሮችን እንዳገኛችሁ እናስባለን፣ ተስፋ እናደርጋለን። ሳምንት በተመሳሳይ ሰዓት ተጠብቃችኋለሁ። የፕሮግራሙ አዘጋጅ ሶስና ተስፋዬ ነኝ። መልካም ቀን ይሁንላችሁ። ሰላም አሉ። ይህ ፕሮግራም የቀረበላችሁ እርካም ሚዲያና ኮሙኒኬሽን ከሸገር FM 102.1 ጋር በመተባበር ነው።